ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀምሯል።
ሕግና ስርዓትን መሰረት በማድረግ እስራኤል ለመፈጸም ቃል እገባለሁ። አመሰግናለሁ።
ለመጪዎቹ 5 ዓመታት በጠቅላይ ሚኒስትርነት እንዲቀጥሉ የተሰየሙት አቶ ኃይለ ማርያም ደሳለኝ አዲሱን ካቢኔያቸውን ዛሬ ይፋ አድርገዋል። የሰማችሁትም ከቃለ መሐላ ስነ ስርዓቱ የተወሰደውን ድምጽ ነው። በዕለቱ አብይ ርዕስ ዝርዝሩ ይዘናል። በሕክምናው አጠራር በእንግሊዝኛ ስትሮክ በመባል በሚታወቀው ድንገተኛና አደገኛ የጤና ሁኔታ ላይ ያተኮረ ሳምንታዊ ቅንብር ሐኪሙን ይጠይቁን ጨምሮ ሌሎች ተጨማሪ ዘገባዎችና ቅንብሮችም ይዘናል። ጤና ይስጥልን ክቡራትና ክቡራን አድማጮች፣ የዛሬ ማክሰኞ መስከረም 25 2008 ዓ.ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ኮርኔሊየስ ቲነር ስርጭቱን ያቀላጥፍልናል። ለቀዳሚው የሰዓቱ ዜና ሰለሞን አባተ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። ለመጪዎቹ 5 ዓመታት በጠቅላይ ሚኒስትርነት እንዲቀጥሉ የተሰየሙት አቶ ኃይለ ማርያም ደሳለኝ አዲሱን ካቢኔያቸውን ዛሬ ይፋ አድርገዋል። ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንንና በምክትል ጠቅላይ ሚኒስትር ማዕረግ የተለያዩ ዘርፎችን የሚመሩት ዶክተር ደብረጽዮን ገብረ ሚካኤልና ወይዘሮ አስቴር ማሞ በያዟቸው ኃላፊነቶች እንዲቀጥሉ ተወስኗል። ከተሾሙት 26 የካቢኔ ሚኒስትሮች አብዛኞቹ በየነበሩበት የሚቀጥሉ ናቸው። በሌሎች ተሿሚዎች ከተተኩት ሚኒስትሮች መካከል ረዘም ላሉ ዓመታት በገንዘብና የምጣኔ ሀብት ልማት ሚኒስትርነት ያገለገሉት አቶ ሱፊያን አህመድ ይገኙበታል። ዝርዝር ዘገባው ዘግየት ብሎ ይቀርባል። የየመን መንግሥት መቀመጫ በሆኑና በሳዑዲ አረቢያ የሚመራው ጥምረት ይዞታ በሆኑ የአደን ከተማ አካባቢዎች ላይ ዛሬ ለተፈጸሙ ጥቃቶች እስላማዊ መንግሥት ቡድን ኃላፊነት ወሰደ። በጥቃቱ 15 ወታደሮች መገደላቸውን የተባበሩት አረብ ኤሚሬቶች መንግሥት አስታውቋል። ከተገደሉት መካከል የየመን ወታደሮችና የጥምረቱ አጋሮቻቸው እንደሚገኙበት ተገልጿል። አይሲል በኢንተርኔት ባሰራጨው መረጃ 4 የአጥፍቶ ጠፊ ጥቃቶችን በኢላማዎቹ ላይ ማድረሱን ቢናገርም የመንግሥቱ ባለሥልጣናት የሚሉት ግን በኢራን የሚደገፉት ሁቲ አማጽያን የሮኬቶች ጥቃት መፈጸማቸውን ነው። በሌላ ዘገባ ደግሞ የየመን መንግሥት ከሳዑዲ አረቢያ ስደቱ ከተመለሰ በኋላ ያረፈበትና ሥራውንም እያከናወነ ያለበት አንድ ሆቴል ዛሬ በሮኬት መደብደቡ ተገልጿል። አደን ከተማ ውስጥ በሚገኘው በዚህ ሆቴል ላይ በደረሰው ጥቃት የደረሰ ጉዳት ስለመኖር አለመኖሩ ገና በውል ባይታወቅም ባለሥልጣናቱ ግን አለመጎዳታቸውን መነገሩን ሮይተርስ ዘግቧል። በቻድ የድንበር መስመሮች ላይ ዛሬ ማለዳ በተፈጸሙ ጥቃቶች 11 ወታደሮች መገደላቸውን ከቻድ ወታደራዊ ምንጮች የተገኘ ዘገባ ጠቁሟል። ለጥቃቱ ቦኮ ሐራም የሚባለው የናይጄሪያ ጽንፈኛ የሁከት ቡድን ተጠርጥሯል። በግጭቱ 17 የቦኮ ሐራም ታጣቂዎች መገደላቸውን ምንጮቹ ገልጸዋል። የኮት ዲቯር መንግሥት ምርጫ ሲቃረብ ተቃዋሚዎችን በዘፈቀደ እየያዘ ማሰሩን እንዲያቆም አምነስቲ ኢንተርናሽናል የሚባለው የሰብአዊ መብቶች ተሟጋች ቡድን ለፕሬዚደንት አላሳን ዋታራ ጥሪ አስተላልፏል። የአምነስቲው መርማሪ ፍራንሷ ፓቱየል ለቪኦኤ እንደገለጹት መንግስቱ ብሔራዊ ጥምረት ለለውጥ ወይም በምህጻር ሲኤንሲ የሚባለው ተቃዋሚ ቡድን 60 አባላት ታስረዋል። ሰዎቹ የተያዙት የሚስተር ዋታራን እጩነት የሕገ መንግሥቱ ችሎት ማጽደቁ አግባብ አይደለም ብለው ተቃውሞ ባሰሙበት ወቅት ነው። 30 ተቃዋሚዎች ዛሬም እስር ላይ እንደሚገኙ ታውቋል። የእስራኤልና የፍልስጤም ወጣቶች ዛሬ በኢየሩሳሌምና በዌስት ባንኳ ራማልሃ ከተማ አዋሳኝ ላይ ተጋጭተዋል። ግጭቱ የተፈጠረው በቅዱሱ አልአቅሳ ሞስክ አካባቢ መሆኑ ታውቋል። የዜናው ሰዓት አበቃ።
ሰለሞን አባተን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካለው የሰዓቱ ዜና ዝርዝር ጋር ይመለሳል። አድማጮች አሁን ወደ ቀዳሚው የምሽቱ አብይ ርዕስ። ቀደም ብሎ በስርጭታችን መግቢያና በዜናው ወደ ተደመጠው ቀዳሚ ርዕስ ዝርዝር ነው የምናመራው። ለመጪዎቹ 5 ዓመታት በጠቅላይ ሚኒስትርነት እንዲቀጥሉ የተሰየሙት አቶ ኃይለ ማርያም ደሳለኝ አዲሱን ካቢኔያቸውን ዛሬ ይፋ አድርገዋል። ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንንና በምክትል ጠቅላይ ሚኒስትርነት ማዕረግ በተለያዩ ዘርፎችን የሚያስተዳድሩት ዶክተር ደብረጽዮን ገብረ ሚካኤልና ወይዘሮ አስቴር ማሞ የያዟቸው ኃላፊነቶች ቀጥለዋል። ከተሾሙት 26 አዳዲስ የካቢኔ ሚኒስትሮችም አብዛኞቹ በያዙት ኃላፊነት የሚቀጥሉ መሆናቸው ተመልክቷል። በሌሎች ተሿሚዎች ከተተኩት ሚኒስትሮች መካከል ደግሞ ረዘም ላሉ ዓመታት በገንዘብና የምጣኔ ሀብት ልማት ሚኒስትርነት ያገለገሉት አቶ ሱፊያን አህመድ ይገኙበታል። እስክንድር ፍሬው ከአዲስ አበባ ተከታዩን ዝርዝር ይዟል።
ሕግንና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ ለፓርላማው ያቀረቡት ከምክትል ጠቅላይ ሚኒስትር ጀምሮ የተለያዩ የመንግስት መስሪያ ቤቶችን የሚመሩ ተሿሚዎችን ዝርዝር ነው። በዚህም መሰረት ዋና ዋና የሚባሉ ባለስልጣናት በያዙት ኃላፊነት ቀጥለዋል። ላለፉት 3 ዓመታት በምክትል ጠቅላይ ሚኒስትርነት ያገለገሉት አቶ ደመቀ መኮንን በድጋሚ ተሹመዋል፣ ቃለ መሐላም ፈጽመዋል። በምክትል ጠቅላይ ሚኒስትር ማዕረግ የኢኮኖሚ ዘርፍ አስተባባሪ እንደዚሁም የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስትር ዶክተር ደብረጽዮን ገብረ ሚካኤል እንደዚሁ በያዙት ኃላፊነት ይቀጥላሉ። በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ እንደዚሁም የፐብሊክ ሰርቪስ እና የሰው ሀብት ልማት ሚኒስትር ወይዘሮ አስቴር ማሞም በያዙት ኃላፊነት እንዲቆዩ ተሾመዋል። በኃላፊነታቸው እንዲቀጥሉ ከተሾሙት ሌሎች ባለስልጣናት መካከል ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም፣ መከላከያ ሚኒስትር ሲራጅ ፈጌሳና የፍትህ ሚኒስትር ጌታቸው አምባ ይገኙባቸዋል። የተሿሚዎቹ ምርጫ ሁለተኛውን የእድገትና የትራንስፎርሜሽን ዘመን በብቃት ከመምራት ጋር የተያያዘ መሆኑን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አብራርተዋል።
በዛሬው ቀን የማቀርባቸው እጩ የካቢኔ አባላት በሁለተኛው የእድገትና ትራንስፎርሜሽን ዘመን ተግባር ላይ እንዲውሉ በረቂቅ ደረጃ በቅርቡ ለምክር ቤቱ ቀርቦ ይጸድቃል ተብሎ የሚገመተው የሁለተኛው እድገትና ትራንስፎርሜሽን እቅድ ዙሪያ አሁን በደረስንበት ደረጃ ህብረተሰቡን በተለያየ የህብረተሰብ ክፍል እያወያየን እንገኛለን። ይሄንን የእድገትና ትራንስፎርሜሽን እቅድ ለመምራትና ለማንቀሳቀስ ህብረተሰቡን በአግባቡ ለማሳተፍ እና በእቅዱ ዙሪያ የህዝብ ንቅናቄ ሊፈጥሩ የሚያስችል የፖለቲካ አመራር ብቃት ያላቸውና እቅዱን ሊያሳኩ ይችላሉ ተብሎ የተገመቱ አመራሮችን ነው የማቀርበው።
ረዘም ላሉ ዓመታት የገንዘብና ኢኮኖሚ ልማት ሚኒስትር ሆነው ያገለገሉት አቶ ሶፊያን አህመድ በአዲሱ ካቢኔ ውስጥ አልተካተቱም። በመተካቸው የተሾሙትን የኦሮሚያ ክልል ምክትል ርዕሰ መስተዳድር የነበሩት ሌላው የኦህዴድና ኢህአዴግ አመራር አባል አቶ አብዱላዚዝ መሐመድ ናቸው። አዲሱ ተሿሚ በተሻሻለው ስያሜው የገንዘብና ኢኮኖሚ ትብብር ሚኒስቴር የተባለውን ለመምራት ብቃት ያላቸው መሆኑን ጠቅላይ ሚኒስትሩ አስረድተዋል።
ስምንተኛ የተከበሩ አቶ አብዱላዚዝ መሐመድ ብሔር ኦሮሞ የትምህርት ዝግጅታቸው ሁለተኛ ዲግሪ በስራ አመራር የያዙ ናቸው። በመንግስትና በድርጅት የአመራር ሚናቸውም በባለሙያነት በመምሪያ ኃላፊነትና በቢሮ ኃላፊነት ደረጃ ያገለገሉ መሪ ናቸው። ከ1993 እስከ 1996 ዓመተ ምህረት የሐራሪ ክልል ምክትል ፕሬዝዳንት ሆኖ ህዝባቸውን አገልግለዋል። ቀጥሎም የምስራቅ ሐረርጌ ዞን አስተዳደሪና የኦሮሚያ ክልል ፕሬዝዳንት ጽህፈት ቤት ኃላፊ ሆነውም የተጣለባቸውን ኃላፊነት በብቃት የተወጡ ናቸው። ከ1998 እስከ 2001 ዓመተ ምህረት የድሬዳዋ ከተማ አስተዳደር ከንቲባ ሆነውም ያገለገሉ መሪ ናቸው። እስከ ህዳር 2001 ዓመተ ምህረት ደግሞ የአዲስ አበባ ከተማ ከንቲባ ጽህፈት ቤት ኃላፊ ሆነውም አገልግለዋል። ከህዳር 2001 እስከ ዛሬ ድረስ የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዝዳንት በመሆን ያገለገሉ ሲሆን የኦህዴድና የኢህአዴግ ስራ አስፈጻሚ ኮሚቴ አባል በመሆን የፖለቲካ ብቃታቸውን ያስመሰከሩ ስለሆነ የተከበሩ አቶ አብዱላዚዝ መሐመድ የኢፌድሪ የገንዘብና ኢኮኖሚ ትብብር ሚኒስቴር ሚኒስትርነት በእጩነት አቅርቤያቸዋለሁ።
የውሃ መስኖና ኢነርጂ ሚኒስትር የነበሩት አቶ አለማየሁ ተገኑም በአዲሱ ካቢኔ ውስጥ ካልተካተቱት ሚኒስትሮች መካከል ይጠቀሳሉ። በመተካቸውም የኦሮሚያ ውሃና ማዕድን ቢሮ ኃላፊ የነበሩት አቶ ሞቱማ መቃሳ ተሹመዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከዚህም በተጨማሪ የሚኒስቴር መስሪያ ቤቶችን በቀጥታ ሳይመሩ የካቢኔ አባላት የሚሆኑ ያሏቸውን አራት ሚኒስትሮች ሹመዋል። በዚህም መሰረት የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር የነበሩት አቶ ሬድዋን ሁሴን የጠቅላይ ሚኒስትሩ ልዩ ረዳት መነበሩት በአቶ ጌታቸው ረዳ ተተክተዋል። አቶ ሬድዋን በመትኩ አዲስ በተዋቀረው የወጣቶችና ስፖርት ሚኒስቴር ሚኒስትር ሆነው ተሹመዋል። አቶ ሬድዋን አዲስ ለተዋቀረው ለዚህ የሚኒስቴር መስሪያ ቤት አስፈላጊ መሆናቸውን ነው ጠቅላይ ሚኒስትሩ ያብራሩት።
በሁለተኛው የእድገትና ትራንስፎርሜሽን ዘመን የወጣቶች ተሳትፎና ተጠቃሚነት ከፍተኛ ትኩረት የተሰጠው በመሆኑ እና በሚኒስትር ደረጃ እንዲዋቀር የተደረገ በመሆኑ የስራ ከፍተኛ የኃላፊነት ብቃት እንዲያገኝ በማስፈለጉ አቶ ሬድዋን ሁሴን በትጋትና በብቃት እየመሩ ካሉበት የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትርነት የወጣቶች እና ስፖርት ሚኒስትር ሆነው እንዲሾሙ በእጩነት አቅርቤያቸዋለሁ።
የህዝብ ተወካዮች ምክር ቤት በዛሬው ውለው ጠቅላይ ሚኒስትሩ ያቀረቧቸውን የሁሉንም ሚኒስትሮች ሹመት በሙሉ ድምጽ አጽድቋል። ሙሉ ካቢኔ ሲያዋቀሩና ለሙሉ 5 ዓመት የስልጣን ዘመን ሲሰየሙ ለአቶ ኃይለ ማርያም ደሳለኝ የመጀመሪያቸው ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። ወደ ተከታዩ ዘገባ ስናልፍ ለህዳሴ ግድብ ግንባታ ሂደት ላይ ለመነጋገር ከትላንት በስቲያ እሁድና ትላንት ሰኞ ሊካሄድ ተይዞ የነበረው የኢትዮጵያ የሱዳንና የግብጽ የቴክኒክ ምክክር ስብሰባ ለጥቅምት መጨረሻ እንዲተላለፍ ተደረገ። ዝርዝሩን ሰለሞን አባተ ይዟል።
ይህ የሦስቱ ሀገሮች የኢትዮጵያ የሱዳንና የግብጽ የህዳሴ ጉዳይ የቴክኒክ ስብሰባ ለያዝነው ጥቅምት አጋማሽ ወይም በአውሮፓ አቆጣጠር ከሆነ በኦክቶበር 3ኛ ሳምንት እንዲካሄድ መተላለፉን የግብጽ የውሃና የመስኖ ሚኒስትር ሆሳም ሞጋዚ የነገሩት መሆኑን ጠቅሶ የግብጹ የመካከለኛው ምስራቅ የዜና አገልግሎት ሜና ዘግቧል። ኢትዮጵያና ሱዳን ባሉባቸው ልዩ ሰበቦች ወይም ምክንያቶች ነው ስብሰባው የተላለፈው ብለዋል የግብጹ ሚኒስትር። ይህ ስብሰባ የተያዘው ቀደም ሲል የነበረ ቢሆንም በዚሁ ተመሳሳይ ጊዜ ተደራርበው የሚካሄዱ ሌሎች አካባቢያዊ ስብሰባዎች መኖራቸውን በኢትዮጵያ የውሃ የመስኖና ኢነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዳይሬክተር አቶ ተሾመ አጥናፌ ነግረውናል።
እነኚህ ስብሰባዎች ላይ ኢትዮጵያም ሱዳንም የግዴታ መገኘት ስላለባቸው ይሄ ስብሰባ በዚህ ምክንያት ነው የተዛወረው። አንደኛው የናይል ተፋሰስ ሀገራት የኢኳቶሪያል ሌክስ ሪጅን የቴክኒክ አማካሪዎች እና የሚኒስትሮች ካውንስል ስብሰባ አለ።
የት ነው እሱ የሚካሄደው?
ስብሰባ ኢንቴቤ ነው የሚካሄደው። ሌላ ሁለተኛ ስብሰባ የኢጋድ ስብሰባ አለ አዲስ አበባ ላይ የሚካሄድ። ሶስተኛ ደግሞ ኢንትሮ የምስራቅ ናይል ተፋሰስ ሀገራት እኛ ሱዳን፣ ደቡብ ሱዳን አባል የሆንበት ስብሰባ ስላለ በእነኚህ በሶስቱ ስብሰባዎች ሰበብ ነው ስብሰባው ሊተላለፍ የቻለው።
የኢጋዱ ስብሰባ ሀሳብ ምንድን ነው?
የኢጋድ ስብሰባ በውሃ ፕሮቶኮል ላይ ድርድር ለማድረግ ነው። የኢጋድ አባል ሀገራት
የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣኑ ኢጋድ ስብሰባ የሚነጋገረው በአካባቢው የውሃ ፕሮቶኮል ላይ እንደሚሆን አቶ ተሾመ ነግረውኛል። ከኢትዮጵያ ወንዞች 92 ከመቶ የሚሆኑት ወሰን ተሻጋሪ ናቸው። በመሆኑም ኦሞ፣ ገናሌ፣ ጊቤ፣ ዳዋ፣ ዋቢሸበሌ፣ ባሮ፣ ተከዜን በመሳሰሉ ወንዞችም ላይ የጋራ መግባቢያ እንዲኖር በማስፈለጉ ነው ኢጋድ የሚመክረው ወይም የሚደራደረው። የግብጽ የውጭ ጉዳይ ሚኒስትር ልዩ ሰበብ ወይም ኢትዮጵያና ሱዳን ባሉባቸው ልዩ ምክንያቶች ይበሉ እንጂ ሜና እነዚያን ሰበቦች ወይም ምክንያቶች ዝርዝር አላወጣም።
አይ ያው እንግዲህ ልዩ ሰበብ የሚለው ነገር እንደምታውቀው ናይል ቤዚን ማለት የአስር ሀገሮች ስብሰባ ነው። ኢትዮጵያና ሱዳን ከዚህ ተገንጥለው መውጣት አይችሉም። የኢጋድ ሀገሮችንም እንደምታውቀው ነው። እንግዲህ ግብጽ በኢጋድም ውስጥ በናይል ተፋሰስ ሀገራትም ውስጥ ከዚህ ውስጥ ስለወጣች በዛ ምክንያት እንደዛ ብሎ ይሆናል እንጂ ይሄማ በይፋ የታወቀ ነገር ነው። እንግዲህ እና የሁለታችን ሀገር ሰበብ ሳይሆን የሪጅኑ ስብሰባዎች ስላሉ ነው ይሄ ግልጽ በግልጽ የሚታወቅ። ይህን ደግሞ ግብጽም አፕሪሺየት የምታደርገው እና የምታውቀው ጉዳይ ነው ማለት ነው። የናይል ቤዚን የሚኒስትሮች ምክር ቤት ሚኒስትሮች ስብሰባ ላይ ይገኛሉ። የቴክኒክ አማካሪዎች ስብሰባ ላይ ይገኛሉ። እንደገና የምስራቅ ናይል ተፋሰስ ሀገር ማለት ደግሞ እኛ ሱዳንና ደቡብ ሱዳን ነን፣ ሶስታችን ነን ያለንበት። ይሄንን ነገር ክብብሩን አፍርሰን ወደዚህኛው አንሄድም። ስለዚህ ይሄ ግልጽ ነው፣ ይሄ የሚታወቅ ነው። እነሱም አንደርስታንድ ያደረጉት ይመስለኛል። እና የተለየ ሰበብ ወይም የፈጠር ነው ሌላ ምክንያት አይኖርም ከዚህ የተለየ።
ቀደም ሲል በተካሄደው የአማካሪ ድርጅቶች መረጣ ኢትዮጵያ ያቀረበችው ፈረንሳዊው ቢአርኤል በዋና ተቋራጭነት 70% የሚሆነውን ስራ ሊሸፍን፣ በግብፅ ቀርቦ የነበረው የሆላንዱ ዴልታሬዝ በበታች ተቋራጭነት 30% ሥራ ሊሸፍንና በዋናው ተቋራጭ የበላይ ክትትል ሊሠራ ተወስኖ እንደነበር ይታወቃል። ይሁን እንጂ ዴልታሬዝ ከተቋራጭነት ሥራው ራሱን ማውጣቱን አሳውቋል። ሥራውን በዋና ተቋራጭነት እንዲያከናውን የተመረጠውን የፈረንሳዩን ቢአርኤልን ደግሞ ግብፃውያኑ እምብዛም እንደማያምኑት ወይም በጥርጣሬ እንደሚያዩትና ደስተኛም እንዳልሆኑበት ነው የሚሰማው እና ይህ የሦስቱ ሀገሮች የቴክኒክ ስብሰባ አጀንዳ ይኸው ጉዳይ ነበር እንዴ? አቶ ተሾመ ይመልሳሉ።
አይ እንግዲህ ይሄ ገና የአጀንዳው የስብሰባው ዋና መነጋገሪያ ጉዳይ ነው። እኛ ከዴልታሬዝም ይሁን ቢአርኤል አሁን ከጨረታው መውጣታቸውን አላሳወቁንም።
ቢአርኤልን አይደለም ዴልታሬዝ ነው ከጨረታው መውጣቱን ያሳወቀው።
አይ ለእኛ እንደዛ ብሎ አልጻፈም። የጻፈው ሌላ ጉዳይ ነው። በዚሁ ጉዳይ ላይ ነው የምንነጋገርበት። አሁን የዚህ ስብሰባ ዋናውም አጀንዳው በእነኚህ ጉዳዮች ላይ ለመነጋገር ስለሆነ ለእኛ ያለው ብሎ አልጻፈም። እኛም በተለያዩ ሚዲያዎች እና በተለያዩ ዌብሳይቶች ላይ ነው ያየነው እንጂ መውጣቱንም ለእኛ አልጻፈልንም። ስለዚህ ገና ውይይት የሚደረግበት ጉዳይ ነው ይሄ። አሁን ምንም በግልጽ የታወቀ ነገር የለም። የግብፅም ይሁን የኢትዮጵያም ይሁን የሱዳን አቋም በዚህ ጉዳይ ላይ ገና ተመካክረን የምንደርስበት ነው የሚሆነው ማለት ነው።
የኢትዮጵያ ልዩ ሰበብ ወይም በስብሰባው ላይ ያለመገኘት ምክንያት አዲሱን መንግስቷን የምትመሰርተው ማክሰኞ ጥቅምት 25/2008 ዓ.ም. በመሆኑና በካቢኔው ውስጥም አንዳንድ ለውጦች ሊኖሩ የሚችሉ በመሆኑ ነው የሚልም ጭምጭምታ ሰምቼ ነበር።
አይ ይሄ ጋር አይገናኝም። ምክንያቱም የቴክኒክ ኮሚቴዎቹ ናቸው። ብሔራዊ የሶስትዮሽ ኮሚቴው ነው የሚሰበሰበው እና ይሄ ማለት ቲኤንሲዩ ነው እና እዛ ውስጥ ሚኒስትሮች የሉበትም። በኮሚቴ ደረጃ ነበር ስብሰባ ልናደርግ የነበረው፣ ግን እነኚህ የኮሚቴ አባላት ቅድም ያልኩ ሶስቱም ስብሰባዎች ውስጥ አባል ስለሆኑ በዛኛው ስብሰባ ላይ ስለምንገኝ በዚህ ምክንያት ነው እንጂ እዚህ ከኢትዮጵያ ጋር ምንም የተለየ የሚገናኝ ነገር የለው። በሚኒስትሮች ሰበብ ወይም በኢትዮጵያ ባለው እንትን ሁኔታ ሰበብ አይደለም። ምክንያቱም በባለሙያዎች ደረጃ የሚደረግ ምክክር ነው።
የህዳሴ ግድብ ግንባታ በተያዘው እቅድ መሰረት እየተካሄደ መሆኑን እስካሁንም 47% መጠናቀቁንና ይጠናቀቃል ተብሎ በታቀደለት ጊዜም ለማጠናቀቅ እየተሰራ መሆኑን የወሰንና ወሰን ተሻጋሪ ወንዞች ዳይሬክተር አቶ ተሾማ አጥናፌ አክለው ገልጸዋል።
አድማጮች ዝግጅታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። ተከታዩ ዘገባ ደግሞ ወደ ናይጄሪያ ይወስደናል። የናይጄሪያ ባለስልጣናት ባለፈው ወር በሳውዲ አረቢያ ዓመታዊ የሀጂ በዓል ስነ ስርዓት ወቅት ተረጋግጠው ከሞቱት ሰዎች መካከል 74 ዜጎቻቸው እንደሆኑ አስታወቁ። በደረሰው አደጋ ወገኖቻቸውን ያጡትና ሀዘናቸውንም በመግለጽ ላይ የሚገኙት ናይጄሪያውያን እስካሁን የገቡበት ስላልታወቁ ሌሎች ዜጎቻቸው ዜና አሁንም በመጠበቅ ወይም በመጠባበቅ ላይ መሆናቸው ተጠቆመ። ክሪስቲንና ኢብራሂም ያኩቡ ከናይጄሪያ ያጠናቀሩትን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች።
የናይጄሪያ የሐጅ ኮሚሽን ባወጣው ዘገባ መሰረት በሐጅ ከሞቱት ሰዎች መካከል 74 ናይጄሪያውያን ሲሆኑ 64 ደግሞ ቆስለዋል። የዜና ዘገባዎች እንደሚያመለክቱት ከሰሃራ በመለስ ካሉት የአፍሪካ ሀገሮች መካከል ብዙ ምዕመናን የሞቱባት ናይጄሪያ ናት። የሙታኑ ብዛት ሊጨምር እንደሚችል ይገመታል። ወደ ሐጅ ከተጓዙት ናይጄሪያውያን 244 የሚሆኑት እስካሁን ባለው ጊዜ የገቡበት አልታወቀም። የሀገሪቱ የሐጅ ኮሚሽን ፍለጋ እያካሄደ ነው። የናይጄሪያ ሕዝብ ከሞላ ጎደል እኩል በክርስቲያኖችና በሙስሊሞች መካከል የተከፋፈለ ሲሆን በያዝነው ዓመት ወደ ሐጅ የተጓዙት 85,000 እንደሚሆኑ ኮሚሽኑ ገልጿል። ብዙዎቹ የሰሜናዊቷ ከተማ ካዱና ነዋሪዎች ከሞቱት መካከል ዘመድ ወይም ወዳጅ ያላቸው ናቸው። ዮሱፍ ያኩቡ አርጋሲ የተባሉት የናይጄሪያ የሙስሊም ተጠያቂነት ማህበር ዋና ስራ አስኪያጅ ከሞቱት መካከል ብዙዎቹን እንደሚያውቁ ገልጸዋል።
ሁሉም ሀዘን ላይ ነው። እንደሚታወቀው እኛ ሙስሊሞች ነን። እንዲህ አይነት ነገር ሲከሰትም ራሳችንን ሁሉን ቻይ ለሆነው አምላክ አሳልፈን እንሰጣለን።
አንዳንድ ሀገሮች ሳውዲ አረቢያ አደጋውን በሚመለከት ያሳየችውን አያያዝ ነቅፈዋል። ናይጄሪያ ሳውዲ አረቢያን በኦፊሴል አልነቀፈችም። ለአደጋው ተጠያቂው ማን ነው በሚለው ነጥብ ላይ ብዙዎቹ ሙስሊም ሀገሮች ተከፋፍለዋል። ያኩቡ ሌር የተባሉ የካዱና ነዋሪ ሜካ ውስጥ ዘመዶችና ወዳጆች ሞተውባቸዋል።
We shouldn't blame anybody, you know, it's a congregation of over 2
ማንንም ወንጀል የለብንም። ከሁለት ሚሊዮን በላይ የሚሆኑ ሰዎች የሚሰባሰቡበት ቦታ መሆኑን መዘንጋት አይገባንም።
አርጋሲዩ በበኩላቸው የናይጄሪያን መንግስት እርዳታ ጠይቀዋል።
Government should try to ensure that the sponsor
መንግስት ለሃይማኖታዊ ጉዞ ዋስትና ለመስጠት መሞከር ይኖርበታል። ለወደፊት እንደዚህ አይነቱ አደጋ እንዳይደገም ወይም በጣም እንዲቀንስ የመንግስት መልእክተኞች አብረዋቸው ተጉዘው ምዕመናኑን በመምራት ተግባር መርዳት አለባቸው።
በመረጋገጡ አደጋ የሞቱት ሰዎች 769 እንደሆኑ የሳውዲ አረቢያ ባለስልጣኖች ገልጸዋል። የገቡበት አልታወቀም የተባሉት ሰዎችም ሞተው ከሆነ ብዛቱ ከፍ ይላል ማለት ነው።
ክብራትና ክብራን አድማጮች እስከ ምሽቱ 1 ሰዓት ተኩል ድረስ ስርጭታችን ይቀጥላል። አሁን ሳምንታዊው ቅንብር ሐኪሞን ይጠይቁ። ሐኪሞን ይጠይቁ ለምሽቱ በሕክምና አጠራር በእንግሊዘኛ ስትሮክ በመባል በሚታወቀው ድንገተኛና አደገኛ የጤና ሁኔታ ዙሪያ የተጀመረ ተከታታይ ቃለ ምልልስ ነው የቀረበው። ዶክተር ዳንኤል ተስፋዬ የነርቭ የህብለሰረሰርና የአንጎል ሕክምና አማካሪ ሐኪም ናቸው። ሕክምናው የህመሙን ያህል አደጋች የሆነውን ይህን አደጋ የመከላከል እድል ይኖር ይሆን? ባለፈው ሳምንት እልባት ካደረግንበት እንነሳ። ዶክተር ዳንኤል በርግጥ ሰዎች ስትሮክ ከመምጣቱ ብዙ ቀደም ብሎ ሊያደርጓቸው የሚችሉ የከፍተኛ ደም ግፊትን የመሰለ ሁኔታ ሲኖር እሱም መቆጣጠር፣ ቀደም ብሎ እንደገለጹት ክብደትን ከመቀነስ፣ የአካል ብቃት እንቅስቃሴ፣ የአመጋገብ ዘዴ፣ ሲጋራ ማጤስ ማቆም፣ አደገኛ እጽ የሚወስዱ ካሉ አደገኛ እጾችን ማቆም፣ እነኚህ በርግጥ ሊከላከሉ የሚችሏቸው ናቸው። ሊከላከሉ የማይቻሉትስ? ሊከላከሉ የማይቻሉ በድንገተኛ ግን ለዛ ሁኔታ ሊያበቁ የሚችሉ በምክንያትነት ሊታዩ የሚችሉ የትኞቹ ይሆኑ?
በጣም ጥሩ። ልንከላከል የማንችለው በአንደኛ ደረጃ ዝርያችንን ነው።
በዘር ሀረግ የሚወረስ
የሚወረስብን እና ጄኔቲክስ የምንለው ነገር ጥቁሮች በአጠቃላይ ከነጮች የበለጠ ለስትሮክ የተጋለጥንን በአጠቃላይ ይሄ እንግዲህ አፍሪካን አሜሪካኖችንም ከአፍሪካ የምንመጣውን አፍሪካኖችንም የሚጨምር ነው። ሌላኛው ምክንያት እድሜ ነው እና እድሜያችን
በረጅም እድሜ የምንኖርበት ቻለ
ጊዜ ለስትሮክ እንጋለጣል። ያንን ምንም ማድረግ አይቻልም። አብሮ የሚመጣ ሁኔታ ነው። ሌላ ደግሞ ምንድን ነው መረሳት የሌለበት በተለይ አኒዮሪዝም የምንለው ችግር የሳሳ የደም ስር ይዞ መወለድ፣ ያም ልንቀይር የምችለው ነገር አይደለም እና እነዛ ደም ስሮች በተለያየ ምክንያት ሊበጠሱ ስለሚችሉ እና ደም ስለሚፈስ የአይነት ችግር ውስጥ ይከተናል።
15% ያህሉ ብቻ አንጎል ውስጥ በሚፈስ ደም ሁኔታ ይፈጠር እንጂ በብዙዎች የሚከሰተው ወደ አንጎል የሚመጣ ደም የሚቋረጥበት ሁኔታ ሲፈጠር መሆኑን ገልጸዋል። የምንተነፍሰውን ንጹህ አየር ኦክሲጅንን ጨምሮ አንጎል ብዙ ንጥረ ነገሮችን ከሰውነታችን ሳይቋረጥ ማግኘት ያለበት እንደመሆኑ ያ የሚከሰተውን ሁኔታ ያስረዱን እስኪ። ይሄ አደገኝነቱ ሰዎች በድንገት ወድቀው ለህልፈት የሚዳረጉበት ሁኔታ የሚቀርብበትን ቅድም ካነሱት የደም ዝውውር መቋረጥ ጋር ያያይዘው።
እሺ ያሉላ፣ ምንድን ነው አንጎላችን እጅግ በጣም ሴንሲቲቭ ኦርጋን ነው። ከሰውነት ክፍሎች በሙሉ ብዙውን ኦክሲጅን ተሻምቶ የሚፈልገው አንጎላችን ነው። ብዙን ንጥረ ነገር ያለ ምንም መዛባት ነው አንጎል የሚፈልገው። ትንሽ የደም መዘዋወር መዛባት ካለ እና ከዛ አንጎላችን ራሱን በራሱ አውቶ ሬጉሌት ስለሚያደርግ ከዛ ፓራሜትር ትንሽ የወጣ ነገር ካለ አንጎላችን ያሳየናል። ምክንያቱም እናያለን፣ ወይ ራሳችን ያመናል፣ ወይ ደነዘዘናል፣ ወይ እንወድቃለን፣ ወይ ይዞርብናል፣ ወይ ማየት ይሳነናል፣ ወይ መናገር አንችልም፣ እልፈተ ሞትም ሊደርስ ይችላል ወዲያውኑ። እና የደም ስርጭት ለአንጎል እጅግ በጣም ወሳኝ ነው። አሁን ለምሳሌ ሰዎች አንዳንድ ጊዜ ልባቸው ሲቆም ሲፒአር እና ኤሲኤልኤስ የምንለው ተደርጎላቸው
የልብን ስራ ለመቀስቀስ የሚደረጉን ነው እያሉን ያሉ
ልብ ለመቀስቀስ የሚደረጉ ጥረቶች ስኬታማ የሚሆኑት በሁለት ደቂቃ ውስጥ ከተደረገ ነው። ከሁለት ደቂቃ ውጭ የተደረጉ ነገሮች ብዙ ጊዜ ከፍተኛ ጉዳት ነው የሚፈጥሩት።
ቢዳንም
በሁለትና ሶስት ደቂቃ ውስጥ የሚደረገው ርብርቦች ነው ሰውን ሊያድነው የሚችለው እና ሚኒንግፉል ሪካቨሪም ሊኖረው የሚችለው ማለት ነው። አንዳንድ ጊዜ ሰዎች ድነው መተንፈስና ልብ መዘዋወር ብቻ ይኖርና አንጎል በሙሉ ሊሞት ይችላል። ይሄ እንግዲህ ምንድነው? በቂ ደም ወደ አንጎል ስለማይደርስ አንጎል ያለ ደም ዝውውር መቆየት የሚችለው የተወሰነች ደቂቃዎች እና የሚገርመ ነገር የጓጉለ ደም ከደም ስሮች ሄዶ ቱቧን የምትዘጋው ክላት በጣም ትንሽ ነገር ነች። ቅስበታዊ ነች፣ ወዲያው ትዘጋለች። ወዲያው ግን ሰውነታችን ላይ ከፍተኛ ጉዳት ሊደርስ ይችላል እና ጥንቃቄ መደረግ ያለበት በምን ሁኔታ እንደዚህ የደም ስሮች እንግዲህ እንደ ቀደም እንደነገርኩ በስኳር በሽታ፣ በደም ግፊት፣ በኮሌስትሮል ብዛት እነዚህ የደም ስር ቱቦች እየጠበቡ ይመጣሉ እና ያ መጠበብ ደግሞ ምንድን ነው? ደማችን እንዲረጋ ያደርገዋል። ደም እንዲረጋ በሚደረግበት ጊዜ እየተበጠሱ ሄደው ከፍተኛ ጉዳት ላይ ስለሚደርሱ ዋነኛው ነገር ይህንን ጉዳት እንዴት መቀነስ ይቻላል? ደም ብዛትን በመቆጣጠር፣ ስኳርን በመቆጣጠር፣ ኮሌስትሮልን በማውረድ፣ ሐኪም ጋር መሄድ፣ ሐኪም የሚለንን ነገር ማድረግ፣ መድኃኒት ይለምዳል መድኃኒቱ አይሰራም ምናምን የሚባለውን ነገር ማቆም። በተለይ እኛ ህዝብ ላይ የምናየው ችግር ነን ኮምፕላይንስ ይባላል፣ ሐኪም የሚሰጠውን መረጃ አለመከተል። ሁለተኛ ነገር ደግሞ ባህሉ አድርጎ ማድረግ ያለበት ሰው ምንድን ነው? ሳያመው ነው ሰው ሐኪም ጋር የሚሄደው። ስትሮክ ከደረሰ በኋላ ሐኪም ጋር መሄድ የትም ሀገር ቢኮን የሚደረግልህ ውጤት በጣም በጣም
ዝቅተኛ ነው።
ስለዚህ ሳያም ሰው ሬጉለርሊ ሐኪም ማየት አለበት። ዝም ብሎ ፋርማሲ መሄድ ወይም ላቦራቶሪ ሄዶ ደም መቀዳት አይደለም፣ ባህል ማድረግ አለበት። የራሱ የሆነ ፕራይመሪ ኬር ፊዚሽን፣ የራሱ የሆነ ጥሩ ሐኪም ይዞ መከታተል አለበት። ይሄ ነው ሰዋችን መልመድ ያለበት።
የህክምና ክትትሉ አካል መሆን አለበት። ከመጣው ችግር ከተባባሰ ብዙ በማይሰራበት ጊዜ አይደለም የሚረዳው ነው የሚሉን።
ብዙ ከተባባሰ በኋላ የምናደርገው እርዳታ እጅግ በጣም የተወሰነ ነው።
ዶክተር ዳንኤል፣ ይሄ ቀደም ብለው ገና ከመግቢያው ምንነቱን ሲያስረዱ በተለያየ ሁኔታ ሊከሰት ወይም ሊገለጽ የሚችል 15% ያህሉ ብቻ አንጎል ውስጥ በሚፈስ ደም ሁኔታ ይፈጠር እንጂ የደም ስሮች የሚዘጉበት ሁኔታ በብዙዎች የሚከሰተው እንዲያውም ወደ አንጎል የሚመጣ ደም የሚቋረጥበት ሁኔታ ሲፈጠር መሆኑን ገልጸዋል። አንጎል የምንተነፍሰውን ንጹህ አየር ኦክሲጅንን ጨምሮ ብዙ ንጥረ ነገሮችን ከሰውነታችን ሳይቋረጥ ማግኘት ያለበት እንደመሆኑ ያ የሚከስተውን ሁኔታ ያስረዱን እስኪ። ይሄ አደገኝነቱ፣ ድንገተኝነቱ፣ ሰዎች በድንገት ወድቅ ዶክተር ዳንኤል፣ በእርግጥ በርከት ያሉ ምናልባትም አድማጮች ከራሳቸው ሁኔታ ጋር ሊያዛምዷቸው የሚችሉ ራስንም ለመርዳት የቤተሰብ አባልንም በስኳር በደም ግፊት በከፍተኛ የደም ግፊት በሽታዎች የሚታመሙ የቤተሰብ አባላትንም ከእንዲህ ያለው አስቸጋሪና አጣዳፊ የህመም ሁኔታ መርዳት የሚቻልባቸውን ጨምረው አስረድተውናል። በተከታዩ ፕሮግራማችን በሕክምና አማራጮቹ ላይ ያተኮሩ ሁኔታዎችን እንመለከታለን። ለዛሬው ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አብሮ ይስጥልን አሉላ።
ክቡራትና ክቡራን አድማጮቻችን ከዶክተር ዳንኤል ጋር የጀመርነው ቃለ ምልልስ በሚቀጥለው ሳምንት ይቀጥላል። ከምሽቱ 3 ሰዓት ላይ ታዲያ በመደበኛው ፕሮግራማችን ሰፋ ካለ ዝግጅታችን ጋር ልዩ ልዩ ቅንብሮችና ወቅታዊ ዘገባዎች ይኖሩናል። ለአሁኑ በዚሁ ልሰናበት ነው። ያስተናገድኳቸው አላህ ከበደ፣ ፕሮግራሙን ከመራችልን ጽዮን ግርማና ከቴክኒሻኑ ኮርኔሊየስ ቴነር ጋር መልካም ምሽት።
This program has come to you from the Voice of America, Washington.
Thank you.